ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናችሁ ልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 20 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። ማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታና በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ የካቲትን አብዮት ለመዘከር በ2008 ዓመተ ምህረት አውጥቶት የነበረውን እትም አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
በአሁን ወቅት በወያኔ አፋኝ አገዛዝ ታስሮ እየተሰቃየ የሚገኘውና በጋዜጠኝነት በጸሐፊነት የሚታወቀው የአናኒያ ሶሪ ባለቤት ቤዛዊት ኃይለ ጊዮርጊስ ባለቤቷን ከስር ለማስፈታት የዓለም አቀፍ ህብረተሰብ በወያኔ አገዛዝ ላይ ተጽዕኖ እንዲያደርግ ተማጽናለች። ቤዛውት ዘ ጋርዲያን ከተባለ በእንግሊዝ አገር ከሚታተም ጋዜጣ ጋር ባደረገችው ቃለ ምልልስ ባለቤቷ ለአገሪቷ የሚጠቅሙ ሐሳቦችን በግልጽ ከመጻፍ በስተቀር የሰራው ወንጀል እንደሌለ ገልጻ ሐሳብን በመግለጽ መታሰር የተለመደ ቢሆንም የውጭ ግፊት ውጤት ሊያስገኝ ይችላል ብላለች። ባለቤቷ አናኒያን ሶሪ እንዲሁም ኤልያስ ገብሩና ዳንኤል ሽበሽ የተባሉ ጋዜጠኞች በወያኔ አገዛዝ የጸጥታ ኃይሎች ታፍነው ከታሰሩ 3 ወር ከ10 ቀናት በላይ የሆናቸው ሲሆን እስካሁን ፍርድ ቤት ያልቀረቡ መሆኑ ይታወቃል። የወያኔ አገዛዝ ጋዜጠኞችን፣ የተቃዋሚ ድርጅት መሪዎችን፣ አባላትን እንዲሁም ሌሎች አገዛዙን የሚቃወሙ በብዙ ሺህ የሚቆጠሩ ዜጎችን አስሮ የሚያሰቃይ ሲሆን የምዕራብ አገሮች ምንም እንኳን ከሰብአዊ መብት ተከላካይ ድርጅት በየጊዜው ወቀሳ ቢቀርብባቸውም ከአገዛዙ በሚያገኙት ጥቅም ትብብር ምክንያት ተጽዕኖ ሳያደርጉ ቆይተዋል። ድንበር የለሽ ጋዜጠኞች የሚባለው ተቋም የወያኔ አገዛዝ የፕሬስ ነጻነትን በማፈንና በመርገጥ በዓለም አካባቢ ከሚገኙ አገሮች ዋናው ነው ሲል መድቦታል። ተቃዋሚዎችና ወያኔ ያካሄዱታል የተባለው ድርድር ከቅርጽ አልፎ ገና ወደ ይዘት ያልገባ ቢሆንም በአገዛዙ መሪዎች በኩል ለማጭበርበር በስልት ከነደፉት ውጪ ምንም አይነት ለውጥ እንደማይቀበሉ ውስጥ አዋቂዎች እያወሩ ይገኛሉ። በወያኔ በኩል ክብደት ተሰጥቶት እንደ ለውጥ ሊቀርብ ይችላል የተባለው የተመጣጣኝ ውክልና ምርጫን ማስተናገድ ሲሆን ይህም የአገዛዙ ስርዓቱ እስካልተወገደና የምርጫ ስነ ስርዓቱ ገለልተኛ እስካልሆነ ድረስ ውጤት ሊያስገኝ አይችልም ተብሏል። ህጋዊ ተቃዋሚዎች እናቀርበዋለን የሚሏቸው የተለያዩ ሐሳቦች በወያኔ በኩል ብዙም ተቀባይነት የማይኖራቸው መሆኑና ወያኔ በድርድሩ ላይ እንደ ተቃዋሚ በኮለኮላቸው ድርጅቶች አማካኝነት በድምጽ ብልጫ ውድቅ ያደርገዋል ተብሏል። ባለፉት ጥቂት ዓመታት በምዕራባውያንና ግዙፍ እርዳታ እንዲሁም በቻይና ትብብር ተገኘ የተባለው መጠነኛ የኢኮኖሚ እድገት የብዙሃኑን ጥቅም በማሻሻል ያስገኘው ጥቅም የሌለ መሆኑ የታወቀ ሲሆን ይኸው የእድገት መጠን ወደፊት ሊቀጥል እንደማይችል አንዳንድ ወገኖች ይፋ ካደረጉት መግለጫ ማወቅ ተችሏል። በአገሪቱ የተለያዩ ክፍሎች ሲካሄድ በቆየው ህዝባዊ አመጽና በሰፈነው የፖለቲካ ለመረጋጋት የተነሳ የውጭ የግል ባለሀብቶች ሲያደርጉ የነበረው የኢኮኖሚ እንቅስቃሴ ሊቀንስ የሚችል መሆኑ የተገመተ ሲሆን ከውጭ የሚገኘው እርዳታና ትብብር እንዳለፈው አስተማማኝ አይደለም። ተገኘ የተባለው እድገትም ጥቂቶችን ተጠቃሚ ያደረገ እንጂ ብዙሃኑን ህዝብ ከድህነት ወለል በታች እንደሚማቅቅ ይታወቃል። በዓለም ባንክ መረጃ መሰረት አሁንም 22 ሚሊዮን ኢትዮጵያውያን በጣም ዝቅተኛ በሆነ የድህነት ደረጃ ይገኛሉ። ባለፈው ሳምንት በናይጄሪያ ባፋኞች ተይዘው የነበሩት የሁለቱ የታሪክ ተመራማሪ የጀርመን ዜጎች የተለቀቁ መሆናቸውን እሁድ የካቲት 19 ቀን የካዱና ግዛት አስተዳዳሪ ይፋ ገልጸዋል። የጀርመን የውጭ ጉዳይ መስሪያ ቤትም ሁለቱ ዜጎች የተለቀቁ መሆናቸውን ጠቅሶ በዋና ከተማዋ አቡጃ በሚገኘው የጀርመን ኤምባሲ ውስጥ እንዳሉ ማስታውቋል። አስተዳዳሪው ለጀርመኖቹ መፈታት የጸጥታ ኃይሎች አባላትን ጥረት ቢያደንቁም ካሳ መከፈሉን አልተናገሩም። አጋቾቹ ለሁለቱ ሰዎች መፈታት 200 ሺህ ዶላር ካሳ መጠየቃቸው ይታወቃል። እሁድ የካቲት 19 ቀን ለሰኞ አጥቢያ የሶማሊያዋና ከተማ ሙቃዲሾ ዋና የመገበያያ ቦታ በሳት የወደመ መሆኑ ተነግሯል። እሳቱ የተነሳው ከአንድ የወርቅ መደብር ውስጥ በነበረ የኤሌክትሪክ ኃይል ብልሽት ሲሆን ነፋሱ ተጨምሮበት ወደ ሌሎች ንግድ ቤቶች ሊዛመት ችሏል። የእሳት አደጋዎች መከላከል ቢያደርጉም የበርካታ መደብር ዕቃዎች የወደሙ መሆናቸው ታውቋል። በሌላ በኩል ድርቅና ራብ ያጠቃቸው የሶማሌ ዜጎች ወደ ዋና ከተማ እየገቡ መሆናቸውን ከአካባቢው የተገኘ ዜና ይገልጻል። ከአስር ሚሊዮን የሶማሌ ሕዝብ 5 ሚሊዮን የሚሆኑት የተራቡ መሆናቸው ሲነገር፣ በአሁኑ ወቅት ምን ያህሉ ወደ ሞቃዲሾ እንደገቡ ባይታወቅም በአንድ የምግብ መስጫ ካምፕ ውስጥ ከ7000 በላይ እንዳሉ ታውቋል። የሞሮኮ መንግስት በምዕራብ ሰሃራ ጉርጀራት በሚባለው አካባቢ ያለውን ጦር ለማንሳት ማቀዱን በመግለጽ የሰጠው መግለጫ ለማስመሰል የተደረገ ነው በማለት የፖሊሳሪዮ መሪዎች አጣጥለውታል። በተባበሩት መንግስታት ድርጅት ዋና ጸሐፊ በሚስተር አንቶኒዮ ጉቴሬዝ ጥያቄ የሞሮኮ ንጉስ መሐመድ የወሰዱት እርምጃ ለማጭበርበር የተደረገ እንጂ ለሰላም ፍላጎት ካለ በ1983 ዓመተ ምህረት የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተግባራዊ ማድረግ አለበት ብለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አዲስ ራስ ለማን በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሰር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ፣ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶ ፈንቶ ቤተሰቡም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጠዋል? አድርባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደ ዘመኑ ቅብጢ ምሁር ሳይሆን የአገራችን ገበሬ እኮ በደል ሲበዛበትና ውስጡ እርር ድብን ሲል ሳር ስቃለው እንደማሽላ ነገር በሆዴ የተብላላ ይልና ያንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል። የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳምን ይወረዛል ገደል ዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ወረጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርቢያብር አንበሳ ያስር ነውና የምናስረው አንበሳ ባይኖረንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀዩ እየተፈናቀለ መሬቱን ለዘመን አመጣሽ ወያኔ የህንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀዩን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ እጦት በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይት ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱን ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀሳውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በሚትገኝበትና በተመሳሳይ መልኩም በውያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸውን እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡም በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂን መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫን ጫን እየተነፈሰች ትገኛለች። አዋላጅም አማላጅም ትሻለች። በተመሳሳይ መልኩም ያገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ኢሃፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ኢሃፓ ደግሞ ደጋግሞ ግንባር በተግባር በተጨባጭ ባገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ኢሃፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና የአቅሙን ሁሉ እያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢሃፓ መሆኑን ጠንቅቆ ያውቃል። ስለዚህም ኢሃፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉንም በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ኢሃፓ አንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። ባሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዛዞችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አኳያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመን አመጣሽ ጠላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ እያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢሃፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ የዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የእኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የእድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማዕከል ያደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ሳይል እውነቱን ተናግሮ መሸበት ማደር የሚለውን ብሂል የኖረ ድርጅት ነው። በመሆኑም ኢሃፓ ከማንም በፊት ጎሳ የሚለውን የወያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢሃፓ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘር ግንዱና በቆዳው ቀለም ከፍና ዝቅ አድርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው እጣ ፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብዕና፣ ጸረ ዴሞክራሲ፣ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን እኩልነት ማዕከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢያፓ በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክ ነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወንያቸው የማይነጥፈውን በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ፣ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸው ዓላማቸው ፍልስፍናቸው ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢያፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይጠፍ ከመሆኑም በላይ በገንዘብና በንዋ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢሃፓስን በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስራቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢሃፓን ጥሎ ጉዞ አይሆንም። ኢሃፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጣጣፍ ዝግጁ ነው። ለዚህም ዛሬም እንደ ትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን ማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናቸንፋለን።
Hello. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 41 ቁጥር 5 የካቲት 2008 ዓመተ ምህረት የካቲት 1966 ድገመና የካቲት 66 አብዮት ከተከሰተ 42 ዓመታት አልፈዋል። የህብረተሰብ ሂደት ሆነ እድገት አንድ ወጥ አይደለምና በዚህ ረጅም ጊዜ አገራችን ብዙ ለውጦችን አሳይታለች። በዚያውም ልክ መከራዋና ችግሯ ህመሟና ቅጥቃጤዎቿ አሁንም እንደቀጠሉ አሉ። ዛሬ የኢትዮጵያ ህዝብ ቁጥር ወደ 100 ሚሊዮን ተጠግቷል። አብዛኞቹም ወጣቶችና ሴቶች ናቸው። ዘመን ተለውጦ ያከባቢውና ዓለም አቀፋዊ ሁኔታ እንደቀድሞው አይደለም። የዚህ ሁሉ አንደምታ እንዳለ ሆኖ ግን የካቲት 66 መሰረታዊ መንስኤዎች ዛሬም ወቅታዊነትን እያንጸባረቁ አሉ። የካቲት 66 ዓመተ ምህረት በግብታዊነት ፈነዳ ቢባልም የቅድመ የካቲት ሁለገብ ትግሎች ውጤት ለመሆኑ የሚያከራክር አይደለም። የካቲት 1966 ዓመተ ምህረት በኢትዮጵያ ታሪክ ከፍተኛ ታሪካዊ ቦታ አስመዝግቦ አልፏል። አብዮት እንደ ተካሄደባቸው እንደ ሌሎች አገራት ሁሉ የኢትዮጵያ አብዮትም የራሱ የሆነ መንስኤና ምክንያቶች እንቅስቃሴና ሂደት ነበረው። የተሟሉ ግብአቶችና የተጓደሉ ሁኔታዎችም ነበሩት። የተሟሉ ግብአቶች የተባሉት ነባራዊ ሁኔታዎች ተሟልተው በመገኘታቸው ነበር። የተጓደሉ የተባሉት ደግሞ ህዝባዊውን እንቅስቃሴ በቂ አቅምና ችሎታ ኖሮት አመራር ሊሰጥ የሚችል የተዘጋጀና የተደራጀ መሪ ኃይል ባለመኖሩ ነበር ማለት ይቻላል። ኢትዮጵያውያን በ66ቱ የካቲቱ አብዮታቸው ይኮሩበታል፣ ያሞግሱታል። በረጅሙ አኩሪ ታሪካቸው ላይ ተጨማሪ አዲስ የታሪክ ምዕራፍ ስለከፈተላቸውም ልዩ ቦታ ይሰጡታል። የካቲት አብዮት የኢትዮጵያ ህዝብ የጭቆና ማህፀን ተጸንሶ በህዝባዊ አመጽ የተወለደ በመሆኑ ልዩ ቦታ አለው። በሁለንተናዊ መስፈርት ሲለካ ኢትዮጵያዊ በመሆኑ በውጭ ኃይል ያልተበረዘ፣ ያልተከለሰ፣ ያልተዳቀለ ነበር። እንደ ሸቀጥቃ ከውጭ በነጋዴዎች አልመጣም። የኢትዮጵያ ህዝብ ያንድነቱም ነጸብራቅ ነው። ታክሲ ነጂው፣ ወታደሩና ዝቅተኛ ማዕረግ መኮንኖች፣ ተማሪና አስተማሪዎች፣ የቢሮ ሰራተኞችና የሰራተኞች ማህበር፣ ሴቶችና ሙስሊም ክርስቲያኖች የተሳተፉበት ታሪካዊ ትግልና አብዮት ነበር። የ1966ቱ የካቲት ህዝባዊ አመጽ አንድ ታሪካዊ ክስተትን በመመዝገብ የኢትዮጵያን አንድነት እንደገና አስረግጦ የማይጠፋ ማህተሙን አሳርፎ ሄዷል። ለዚህ እውነታ ቋሚ ምስክር የሚሆነውም በወቅቱ የነበረው ህዝባዊ አመጽ የኢትዮጵያ ህዝብ በዘር፣ በቋንቋ፣ በሃይማኖትና በፖለቲካ እምነት ሳይከፋፈል በአንድነቱ ጸንቶ በመቆም ሁሉም ያንዳገር ዜጋ ሆኖ የኖረ መሆኑን ለዓለም ማሳወቁ ነበር። ተፈራራቂ ገዢዎቹ ለአገዛዛቸው ማጠንከሪያ እንዲመቻቸው ህዝቡን በልዩ ልዩ ዘዴ ለመከፋፈል ቢሞክሩም የተመኙት አልሆነላቸውም። ወደፊትም ቢሆን የኢትዮጵያን ህዝብ የመከፋፈሉ ሴራ የሚሳካ አይሆንም። ይህን የማይታበል ሀቅ የኢትዮጵያ ህዝብ ጠላቶች ሊረዱት ይገባቸዋል። የካቲት 66 ህዝባዊ አመጽ ያነሳቸው 5 መሰረታዊ አገራዊ ጥያቄዎች ነበሩ። እስካሁን ድረስ ማንኛቸውም ምላሽ አላገኙም። አንደኛ፣ የህዝባዊ መንግስት ጥያቄ። ከጉልታዊ አምባገነን ስርዓት ተላቆ በህዝብ ምርጫ የተመሰረተ መንግስት ማቋቋም የህዝቡ የመጀመሪያው ጥያቄ ነበር። ይህ መሆኑ ቀርቶ ጥያቄው የስልጣን ጥም ባሰከራቸው በጥቂት የጦር መኮንኖች ተደመሰሰ። የፊውዳሉ አምባገነን ስርዓት በወታደራዊ አገዛዝ ተተካ። ፋሽስታዊ ስርዓት ተመሰረተ። የ66ቱ አብዮት መሰረታዊ አይነተኛ ጥያቄ የውሃ ሽታ ሆኖ ቀረ። ላለፉት 38 ዓመታት በኢትዮጵያ ዴሞክራሲ፣ ነጻ ምርጫ፣ የፍትህ ስርዓት የሚባሉ ሁሉ ደብዛቸው ጠፋ። ይህ ጥያቄ እስካሁን ድረስ ምላሽ አላገኘም። የህዝባዊ መንግስት ጥያቄ አሁንም ሕያው ነው። የኢትዮጵያ ህዝብ የዴሞክራሲ መብቱን ተቀዳጅቶ የሚፈልገውን ህዝባዊ መንግስት እስከሚመሰርት ድረስ ጥያቄውን በይደር አያቆየውም። በምጽአተ ዳግማዊ የካቲት እንደገና ተነስቶ የማያዳግም መልስ ያገኛል። ሁለተኛ፣ የመሬት ላራሹ ጥያቄ። አሁንም ይህ ጥያቄ አልተመለሰም። የመሬት ባለቤትነት ከጥቂት የፊውዳል ከበርቴዎች እጅ ወጥቶ ወደ ገዢው ፓርቲ ተቆጣጣሪነት ተዘዋወረ እንጂ ወደ አርሶ አደሩ ባለቤትነት አልተዘዋወረም። ገበሬው የራሱ መሬት ላይ የባለቤትነት መብት አግኝቶ የግሉ ሀብት ሆነለት በግሉ የመያዝ፣ የመሸጥ፣ የመለወጥ፣ የማውረስ፣ በወለድ አገድ የማስያዝ መብቱ አልተከበረለትም። የኢትዮጵያ ገበሬ ከጥንቶቹ የመሬት ከበርቴዎች ተጠማኝነት ወደ መንግስት ከበርቴ ተጠማኝነት ተዘዋውሯል። የመሬት ጥያቄ የኢኮኖሚ ጥያቄ ጭምርም ነው። 85% የሚሆነው የአገሪቱ ኢኮኖሚ ደግሞ በግብርና ምጣኔ ሀብት ላይ የተገነባ እንደመሆኑ የመሬት ይዞታ መሰረታዊ ለውጥ ማግኘት እንዳለበት የሚያከራክር አልነበረም፣ አይሆንምም። ከዚህም በላይ መሬት ለኢትዮጵያ ሕዝብ ከማንነቱ፣ ከታሪኩ፣ ከባህሉ፣ ከአብሮነቱ፣ ከእምነቱና ከነጻነቱ ጋር የተቆራኘ በመሆኑ ከኢኮኖሚ ጠቀሜታው ባላነሰ ደረጃ ክብርና ቦታ አለው። መሬት ለኢትዮጵያዊነቱ፣ ለአገራዊ ኩራት ጌጡ፣ ትውልድ ቆጥሮ ታሪክ ጠቅሶ ከአባት ከአያት ወርሶ ለተተኪው ትውልድ የሚያወርሰው ዘላለማዊ ተቋም ጭምርም ነው። የመንግስት አገዛዝ በተለዋወጠ ቁጥር በገዢዎች ፍላጎትና ትዕዛዝ የሚለዋወጥ ሊሆን አይችልም። በርዕዮተ ዓለም ፍልስፍና ሰባኪዎችም የሚወሰን አይደለም። መሬት ከአርሶ አደሩ የዕለት ተዕለት ኑሮውና ሕይወቱ ጋር በብዙ ሀብል የተሳሰረ በመሆኑ ማንም ያበደ የተንደገደገ አምባገነን እንዳሻው ሊቆርሰው፣ ሊሸነሽነው፣ ሊመትረው፣ ሊያዝበትና ሊናኝበት የሚችለው አይደለም። ይህ ሁሉ ተዳምሮ ሲታይ አሁንም የመሬት ላራሹ ጥያቄ በየካቲት 66 ዋና የሆነው ምላሽ ሳያገኝ ቆይቷል። መልስ ይጠብቃል። ሶስተኛ፣ የዴሞክራሲ ጥያቄ። የኢትዮጵያ ሕዝብ ረዥም ዘመን ታሪኩ ዴሞክራሲያዊ መብትን አይቶት አሽቶም ቀምሶም አጣጥሞም ስለማያውቅ የዲሞክራሲ ጥያቄ አይነተኛና ግንባር ቀደም ጥያቄ ነበር። በየካቲት 66 አብዮት ማግስት ጭላንጭሉን ለማየት እድል አግኝቶ ነበር ለማለት ቢቻልም ወዲያው ከመቅስበት ተዳፈነበት። ጥያቄውን አጠንክሮ ቢቀጥልም ምላሽ ሳያገኝ እስከዛሬ ድረስ ልሳኑ እንደተዘጋ ቆይቷል። ጠመንጃ ባነገቱ ተፈራራቂ ገዢዎች እብሪተኛነትና ጭካኔ ምክንያት አቅም ባለማግኘቱ አንገቱን ደፍቶ ሞራሉን ሰብሮ ያለ ውድ በግድ ያምባገነኖች ተገዥ ሆኖ ቀርቷል። ሐሳቡን በነጻ የመግለጽ፣ የመጻፍ፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ መብቱ ተጨፍልቋል። የእምነት፣ የህሊና ነጻነቶች ሁሉ ወህኒ ቤት ገብተዋል። የሰው ልጅ የህሊና ነጻነቱ ከተገፈፈ ሰብአዊ ፍጡር ነኝ ብሎ ራሱን ሊያታልል አይችልም። አሳዛኙና አስገራሚ የሚሆነው ነገር ደግሞ ገዢዎቹ ዴሞክራሲ አምጥተንልሃልና እኛን አምነህ ተቀበል፣ አሜን ብለህ ተገዛ፣ ተነዳ ለማለት መሞከራቸው ነው። ገዢዎች ራሳቸውን ለመደለል ይችሉ ይሆናል። የህዝብን የማሰብ ችሎታም ሆነ ሰብዕና ዝቅ አርጎ መገመት ግን የድንቁርና ድንቁርና መሆኑን አለመገንዘብ ከማስገረም አልፎ በምጸት ደረጃ ያስቃል። ህዝቡ እያረረም ቢሆን ለመሳቅ ቢሞክርም የዴሞክራሲ ጥያቄው እስካልተመለሰለት ድረስ ጥያቄውን አንግቦ መታገሉን ይቀጥላል። የህዝብ ጥያቄ በህዝቡ አመጽ መልስ ያገኛል። የዴሞክራሲ ስርዓት በሀገራችን እስካልተሰፈነ ድረስ የዴሞክራሲ ጥያቄ አይዳፈንም። አራተኛ፣ የብሔር ብሔረሰቦች ጥያቄ። ህዝባዊው አመጽ ካነሳቸው መሰረታዊ ጥያቄዎች መካከል የብሔሮችና የሃይማኖት እኩልነት ይከበር፣ መብቶቹም በሕግ ይታወቁ የሚል ነበር። የዜግነት ነጻነት የብሔር የሃይማኖትና የእምነት እኩልነትን ተቀብሎ በሕግ አስከብሮ በተግባርም እንዲተረጎም ካላደረገ የተሟላ ነጻነት ሰፍኗል ማለት አይቻልም። አገራችን መልከ ጉራማይሌ ልትሆን የቻለችው የብዙ ብሔር ብሔረሰቦች መኖሪያ በመሆኗ ነበር። ይህም መልኳ ውበቷን ብቻ ሳይሆን ጥንካሬዋንም ጭምር አጉልቶ የሚያሳይላት ነው። ይህንን መልከ መልካምነቷንና ጥንካሬዋን ወደ ጥላቻና ድክመት እየለወጡ ሕዝብን ለመከፋፈልና አገርንም ለማፈራረስ ተግቶ መስራት ማለት የብሔር ብሔረሰቦች መብት ተከብሯል ማለት አይደለም። የግለሰብ መብትና ነጻነት መከበር ለብሔር ብሔረሰብ መብት መከበር መቅደመ መብት መሆኑ መዘንጋት የለበትም። የካቲት 66 ዓመተ ምህረት ህዝባዊ ጥያቄ ኢላማ ያደረገው በሁለንተናዊ ገጽታ ጸረ ህዝብ የነበረውን ጨቋኙን አገዛዝ ማስወገድ ነበር። ተከታዩና ቀጣዩ ተግባር ደግሞ የተወገደውን ስርዓት በዴሞክራሲያዊና ህዝባዊ መንግስት መተካት ነበር። በዚህም ተባለ በዚያ ዞሮ ዞሮ የዴሞክራሲ ስርዓት መስፈን ጉዳይ በመሆኑ ቅድሚያ የሚሰጠው ዜጎቹን የዴሞክራሲ ባለቤቶች እንዲሆኑ ማድረግ ነው። ያ እስካሁን አልሆነም። በጎሳ ላይ የተመሰረተ የክልል ፌዴራላዊ ስርዓት የብሔር ብሔረሰብን ችግር ሊፈታ አይችልም። የወያኔ አገዛዝ እስካለ ድረስም ተፈጻሚነት አያገኝም። በአሁኑ ወቅት የብሔር ብሔረሰቦች መብት መከበሩ ቀርቶ እንዲያውም በከፋ መልኩ ወደ ዘር ማጥፋት ደረጃ እየተለወጠ በመሄድ ላይ ይገኛል። በጋምቤላ፣ በአኝዋክና፣ በአማራውና ኦሮሞው፣ በኦጋዴን ወዘተ በዜጎች ላይ የሚፈጸመውን የዘር እልቂት ማየቱ ብቻ በቂ ሆኗል። በነገደ አማራ ላይ የሚካሄደው የዘር ማጥፋት ወንጀል ለታሪክ ተመዝግቦ ተቀምጧል። ከአንድ ብሔር ብቻ የተውጣጡ የአገዛዙ ስልጣን በእጃቸው አስገብተው የኢኮኖሚ፣ የፖለቲካ፣ የወታደሩንና የጸጥታውን አውታሮች ሁሉ ተቆጣጠሩ ማለት የብሔር ብሔረሰቦች መብት ተከበረ ማለት አይደለም። በዚህም መስክ እኩልነትና ዴሞክራሲን በተመለከተ የካቲት 66 ህዝባዊ አመጽ ያነሳው ጥያቄ አልተመለሰም፣ መልስ ይጠብቃል። አምስተኛ የሀገሪቱ ህልውና ብሔራዊ ሉዓላዊነትና የፖለቲካ ነጻነት ጥያቄ። ይህ ጥያቄ የህዝባዊ ጥያቄዎች ሁሉ ማሳረጊያ እንደነበር አብዮቱ መዝግቦት ያለፈ መሪ ጥያቄ ነበር። ዛሬ ኢትዮጵያ ነጻ አገር አለመሆኗ ብቻ ሳይሆን በአገር ደረጃም የራሷ ህልውና አደጋ ላይ ወድቆ በመኖርና ባለመኖር መካከል የምትጠራሞት አገር ሆና ትገኛለች። ተወደደም ተጠላ አገሪቱ በመስቀለኛ መንገድ ላይ ወድቃለች። ሁለት ኃይላት በተቃራኒ አቋም ተጻረው ቆመዋል። አንደኛው ኢትዮጵያ እንደ አገር መቀጠል አለባት ሕያው ናት ብሎ የቆመው የአንድነት ኃይሉ ጎራ ሲሆን፣ ሁለተኛው ደግሞ ኢትዮጵያ የምትባለው ተረት ተረት ነች እንደ አንድ አገር ሆና መቀጠል የለባትም ብሎ የተነሳው ጽንፈኛውና አክራሪው የብሔረተኛ ቡድን ነው። ይህንን ጽንፈኛ ቡድን የኢትዮጵያ ታሪካዊ ጠላቶች የሆኑ ባዕዳን ሁለንተናዊ ድጋፍና ትብብር ይሰጡታል። አንጻራዊ መልኩ ሲታይ ጠንካራ ነኝ ብሎ ራሱን ይገምታል። ከዚህ ግምጋሜ በመነሳትም የአጥቅነት ባህሪውን ለማሳየት ይሞክራል። ቀስ በቀስ በሚያደርገው እንቅስቃሴም የዓላማው ተጻራሪ የሆነውን የአንድነቱን ኃይል በመከላከል ደረጃ እንዲወድቅ አድርጎታል። ሁለቱ ተጻራሪ ኃይላት አንዱ ባጥቂ ሌላኛው በተከላካይ ደረጃ እንዳሉ ይገመታል። ይህ ግምት ደግሞ ከእውነት የራቀ ነው ማለት አይቻልም። ምክንያቱም የአንድነት ኃይል ነው ተብሎ የሚገመተው ወገን የተጠበቀውን ያህል የተሰባሰበና የተቀራረበ ባለመሆኑ፣ ይህ ደግሞ የጥንካሬ ሳይሆን የድክመት ምልክት ሆኖ ቆይቷል። የማይበገር ኃይለኛን ደጋፊና ተባባሪ ሊሆንለት የሚችለውን የኢትዮጵያን ሕዝብ አሰባስቦ አደራጅቶ በራሱ ጎራ በበቂ ሊያሰልፍ ባለመቻሉ የድክመቱ ዋነኛ ምክንያት ሆኖበታል። ይህ የአንድነት ጎራ ይህንን ድክመት አስወግዶ ከወጣ በአቸናፊነት እንደሚገኝ መጠራጠር አይቻልም። የአገሪቱ ሉዓላዊነትም ሆነ ህልውና ጥያቄ መልስ ሊያገኝ የሚችለው ከዚያ በኋላ ይሆናል። ያ ስለተባለ ግን የኃይል ሚዛኑ ወደ አንደኛው ወገን አዘነበለለት ተብሎ ቢገመትም እንኳ የአገራችን ችግር በቀላሉ ይፈታል ማለት አይደለም። በብሔር ብሔረሰቦች መካከል የነበረ ቁርሾና ሐዘን፣ በደልና ጥቃት፣ መበዳደልና መጎዳዳትን አምኖ በመቀበል እርቅና ሰላም መምጣት አለበት። በኢትዮጵያ የአገር ግንባታ ሂደት ያልበደለና ያልተበደለ አልነበረም ብሎ ሐቁን አምኖ መቀበል ይገባል። እስቲ በታሪክ ሂደትና በአገር አንድነት ግንባታ የነበሩትን ታሪካዊ ክስተቶች እንመልከት። በዚያን ጊዜ ኃይል የአንድነት አዋላጅ ነበር። የሩሲያውን ንጉሥ ታላቁ ጴጥሮስ ሰፊውን የሩሲያ አገርና ግዛት መመስረቱ ከ1672 እስከ 1725 ታላቁን የሩሲያ ኢምፓየር የገነባ ዛር የቄሳር መንግስት መሪ ነበር። የጣሊያኑ ጁሴፔ ጋሪባልዲ ከ1807 እስከ 1882 ደካማዋንና የተከፋፈለችውን ኢጣሊያን ግዛቷን አዋህዷል፣ ሕዝቡን አንድ አድርጓል። ከዚህ አልፈው ተርፎ ጣሊያን ተዋህዳና በርትታ አገራችንን ለመውረር ብቃት አግኝታለች። የኢጣሊያ ጠንቅ አሁንም በአገራችን ላይ አለ። የጀርመኑ ኦቶ ቫን ቢስማርክ ከ1860 እስከ 1890 ባለው ዘመን የተከፋፈሉትን ግዛቶች አዋህዶ አንድ በማድረግ በአውሮፓ ሰፊ ግዛትና መንግስት ያላትን ታላቅ አገር የሆነችውን ጀርመንን ፈጥሯል። በኢትዮጵያም የተፈጸመው የታሪክ ሂደት ያገر ግንባታ ጥረት በተለየ መልኩ ሊታይ አይገባው። የካቲት 66 ትምርት ሰጠን ብንል በቀኛ የህዝብን አንድነትና ኃያልነት ማረጋገጡ ይሆናል። የየራሳቸውንም ሆነ የጠቅላላውን ጥያቄ ያነሱ የህብረተሰቡ ክፍሎች በመሰረታዊው ኢትዮጵያዊነት ላይ ቅንጣት ጥያቄ ሳይኖራቸው እንደ ኢትዮጵያዊ መታገላቸው ለጥንካሬያቸው መሰረት ሆኗል። ይህ ነው ዋናው ትምርት አንድነት ኢትዮጵያዊነት። ከዚያም የከተማዎችን ዋና ሚናም አስረግቷል። ላባደሩም በጠቅላላ የሥራ አድማ የሚኖረውንም ከባድ ሚና አስመስክሯል። የ66ቱ የካቲት አብዮት ያነሳቸው ህዝባዊ ጥያቄዎች እስከ ዛሬ ማናቸውም አልተመለሱ መልስ ይፈልጋሉ። ይህንን መመለስ የሚችለው በህዝብ የተመረጠ ዴሞክራሲያዊ መንግስት ሲመሰረት ብቻ ይሆናል። ለዚህ ክስተት ምክንያት የሚሆነው ደግሞ የዳግማዊ የካቲት ዳግም ምጽአት ብቻ ነው። ያ መምጣቱ ደግሞ አይቀርም። ድገመና የካቲት የምንለውም ለዚህ ነው። የካቲት 66 የህዝብ የረጅም ቀዳሚ ትግል ተከታይ ክስተት ነው ብለናል። ግብታዊ ቢሆንም ሊጠበቅ የሚገባው ነበር። በስልጣን ያለው አገዛዝ አብቅቶለት ነበርና ያዘው አገዛዝ ለተገና ለውጥም ቢሆን ምንም ፈቃደኝነት ማሳየት ስላቃተው አብዮት የግድ ነበር። ያ አገዛዝ ለምን ወደቀ ብለው ለሚቆጩ ግልጽ መሆን ያለበት ይህ ነው። አብዮት በራሱ ላይ ያመጣው ስርዓቱ ራሱ ነው። ግትር ሆኖ ለውጥ አልቀበል ብሎ ካሁኑ የቀደመው አገዛዝ የካቲትን ማጅራት መጥቶ ለስልጣን ሲበቃና የህዝብን ድል ሲቀማ ተኪው ደግሞ የባሰ ሆኖ ጸረ የካቲት ጸረ ኢትዮጵያ በመሆን ጫካችን ላይ ሰፍሯል። ዛሬ የካቲት 66 ጊዜን ወስዶ 42 ዓመት ሆኖታል። ገና 25 ዓመት ሲሞላው ግን የሚከተለውን ብለን ነበር። በየካቲት 1991 ዓመተ ምህረት የካቲት 66ን አብዮትና የህዝብ ታሪካዊ ትግል 25ኛ ዓመት ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የአገራችን ህዝብ እጣው ከጅብጎሬ ወደ ጅቧሻ ቢመስልም በትግሉና በመስዋዕትነት ሊመዘገብ ነው። ታሪክን መቃኘቱ ማደሪያውን እጣውን ሊለውጥ ሊያሻሽል መዋደቁን ለመመዝገብ ነው። የገዢዎች ዜና መዋዕል መሰረትነቱ ተሰርዞ አንጀቱን በድግ ጠፍሮ አስሮ ከተፈጥሮም ከባለስልጣናቱም ተጋትሮ ይችን አገር በላቡና በደሙ ማንነቷን የረገሳትን አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቆን ህዝብ ትንሽ ምላጭ አገር ትላጭ እንደሚባለው በተናቀው ክንዱ የጀመረው ጉሸማ ትግል የሥርዓቱን ለውጥ ወልዷል። በየካቲት 66 ህዝባዊ ትግል በግንባር ቀደምትነት ከተማው ጎልቶ ቢታይም ሥርዓቱ የህዝብን እንቅስቃሴ እንዳያኮላሽ እንቅፋት የሆነበት የትግሉ መፈክሮች፣ ዋነኛ ጥያቄዎች የህዝብን መሠረታዊ ብሶትንና ፍላጎትን ያስተጋቡ መሆናቸው ነው። የወቅቱ ታጋይ ምሁራን የነበራቸውን ሚና የፈረጁት በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ፣ እኩልነት ብለው ሲዋደቁ፣ ሰራተኛው ህዝብ ባለመብት ይሁን ብለው ሲሰለፉ፣ እድሉ ለተነፈገው ግና ግሮጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈንክሩን አነገቡለት እንጂ ሌላ ዓላማ ሆነ ግብ አልነበራቸውም። የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም። አብዮቱ በርግጥም የሥርዓትን ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁንን ህዝብ ታሪክ ሰሪነት አለው ባይነት ያስመዘገበና ያንን የገለማውን ግን በእብሪትና በግፍ የጨቀየውን ስርዓት ያዋከበና የደረመሰም ነበር። የካቲት አብዮት በደርግ ተብየው ማጅራቱን ቢመጣም አዲሱ የገዢ መደብ ቤተ መንግስት ከመግባቱ በፊት የበሰበሰውን ስርዓት አስወግዷል። የካቲት አብዮት ደርግን አልወለደም። በዝባዡን ያጼውን ስርዓት ግን ቀብሯል። በዚያው ጽሑፍ ላይ የሚከተለው ሐሳብ ሰፍሮ ነበር። የካቲት አብዮት በተወሰነ ወቅትና የህብረተሰብ እድገት ደረጃ የተከሰተ ቢሆንም በድጋሚ መምጣቱ ከወቅቱ ጋር የተጣጣመ ዓላማና መፈክር ይዞ መደገሙ የግድ ነው። ያለንበት ደረጃና የህብረተሰብ ይዘት፣ የቅራኔዎች ጠባይና የወዳጅ ጠላት አሰላለፍ የተለየ ቢሆንም ያን አብዮት የግድ ያደረገው መሰረታዊ ሁኔታ አሁንም አለ። ተጨባጩ ሁኔታና በህሊናዊ ደረጃ በአደረጃጀት ሆነ ህብረት የሚከሰተው መቀናጀታቸው ዛሬም ወሳኝ ነው። በመሰረቱ ብዙሃኑ ተጨቁኗል፣ እየተበዘበዘ ነው። ዘረኛ የጥቂቶች አገዛዝ በስልጣን ተሰይሟል። የህዝብ መብት ተረግጧል። የህግ የበላይነት ተክዷል። የሀገሪቷ ህልውና ራሱ ላስከፊ አደጋ ተጋልጧል። የእኩልነት ጥያቄ ምላሽ አላገኘም፣ ወዘተ። የካቲት ሁለተኛ ዙር የግድ ሊወለድ እየተንፈራገጠ ይገኛል። አዋላጁ ከተገኘ ዝግጁ ከሆነ ለማለት ነው። የካቲት ይደገም ስንል የ1966ቱ አብዮት በነበረው መልኩ ይከሰታል ብሎ መጠበቅ ሳይሆን ዓላማውን ይዞ መፈክሮቹና ጥያቄዎቹ ምላሽ ሊያገኙ የሚችሉበት ሁኔታን መፍጠር ነው። በተለይም የጋራና የአንድነት ትግል ነጸብራቅ ሆኖ ማለት ነው። ስላለውና ስለሚኖረው ተጨባጭ ሁኔታ ብዥታን ባለማስተናገድ ይህን የሚከተለውን ከዓመታት በፊት ጽፈን ማሳሰቢያ አድርገን ነበር። ዛሬ የዚያን ትውልድ ለውጥ ብሎ የታገለውን ተራማጅ ክፍል ማብጠልጠል እንደ ብልጠትና ብስለት ተቆጥሮ ነገሮችን ሊያዛባ ቢቃጣም የካቲቱ ትውልድ አገር ወዳድነቱን በደሙ ያስመሰከረ ነው። ዛሬ እንደምናየው ኢትዮጵያዊነትን በጭምብል ደረጃ ወስዶ ሲሆን ሲያመቸው የሚለብሰው ሳይሆን የሚጥለው አልነበረም። ከሁሉም በፊትና በላይ አገሩን የሚወደው ያ ትውልድ ለአገር ይበጃል ብሎ ባመነበት ጸንቶ ታግሏል። አገሩን ለጭራቆች፣ ክብሩን ለባዕዳን ሽጦ የተዋረደ ትውልድ አልነበረም። ከየካቲት ወዲህ የመጡትን የታሪክ ጭንጋፎችና የስልጣን ባለቤቶች ስንመለከት ምንኛ ያ ትውልድና የካቲት ራሱም ታሪካዊ እንደሆኑ እንደገና እንገነዘባለን። ሌላው የካቲት እንቁ ትምህርት ለአገሩ ሊሞትላት የተዘጋጀ ትውልድ እስከሌለ ድረስ አገር ለባዕዳን ጥቃትም ሆነ ለአገር ውስጥ ተውሳኮች ጉዳት ተጋልጣ እንደምትጠቃ ነው። ይህም ተብሏል። ሌላም እንዲሁ የካቲት 66ን ስንዘክረውና ስናስታውሰው ይህን ሁሉ በግንዛቤ አስገብተን ነው። መደምደሚያችንም ቀደም ካልነው የሚለይበት በቂ ምክንያት የለውም። የካቲት ዋና ዋና መፈክሮች አሁንም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሠረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። ከመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥማት ሌላ አገርን ማጥፋት ተልእኮ የሆነ ቡድን ለቤተ መንግሥት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲት አብዮትን በተመለከተ ከታሪኩ በጥሞና ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጠላት ላይ መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነው። ከዚህ በተያያዘስ የሀፋቋም ምን ይሆናል? ያልነውን ለመድገም የሀፋ ታሪኩ ከቀቲት አብዮት ጋር የተቆራኘ እንደመሆኑ መጠን ለህዝብ የገባውን ቃል ኪዳን በማክበር በየካቲት ያመጽ መንፈስ ዛሬም ጸንቶ ለአገርና ለህዝብ ትግሉን ቀጥሏል። በባሩድ ሳይታጠን በተፋፋመ ትግል ሳይታጀብ በሰላምና እልልታ የካቲት አብዮት የሚዘከርበት የህዝብ ጊዜ ህዝባዊ ስርዓት እስኪመጣም ይህ ትግሉ ይቀጥላል። ይህ ነው የኢሃፓ መልእክት። ድገመና የካቲት የሚለው ጥሪውም የካቲት አብዮት በትግል ይዘከራል። በተባበረ ትግል የህዝብ ባለስልጣንነት ይከበራል። ኃያልና አሸናፊ ህዝብ ነው።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየው።